Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችኋል የጋቢና ቪኦኤ አድማጮች። የዛሬ ማክሰኞ ታህሳስ 22/2013 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። በዛሬው ምሽት በኢትዮጵያ የብሔር ዘመም መገናኛ ብዙሃን መብዛት በሀገሪቱ ላይ ያመጣ ያለውን ተጽዕኖ የሚዳስስ ዘገባ ይኖረናል።
እኔ 15ቱ የአማራ ክልል ክትኛ ምን ይመስል ነበር? በሚዲያ ስልክ የተዘገበው ጃዋር በኦክቶበር 12 አካባቢ በፌስቡክ ፖስት ካደረገ በኋላ ሚዲያዎች እንዴት የዘገቡት የ11/11/11 በሚል ደግሞ
የኢትዮጵያ መገናኛ ብዙሃን ብሔርተኝነት የሚል ጥናት ያጠኑትና በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ዲፓርትመንት መምህር የሆኑት ዶክተር ሙላቱ አለማየሁ ናቸው። ሙሉ ዝግጅቱን በአብይ ርዕስ ይዘናል።
በመከሉ ትኪል ላይ በቀጥታ ሆነ በተዘዋዋሪ እጃቸው ባለበት ተብሎ የተጠረጠሩ
በቤንሻንጉል ጉሙዝ መተከል ዞን ውስጥ በሲቪሎች ላይ የተፈጸመ ያለውን ግድያ በተመለከተም ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም ማዘጋጅተናል። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ ቆየነኝ። በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ሀብታሙ ስዩም።
ሊጠናቀቅ ጥቂት ቀናት በቀሩት የጎርጎሳውያኑ 2020 ዓመት ውስጥ በመላው ዓለም 53 ጋዜጠኞች መገደላቸውን ድንበር የለሹ የጋዜጠኞች ማህበር ባወጣው የዓመቱ ማጠቃለያ ሪፖርት ላይ አስታውቋል። ከተገደሉት ጋዜጠኞች ውስጥ 84 በመቶ የሚሆኑት ሆን ተብለው በተፈጸሙ ጥቃቶች መገደላቸውን የሚገልጸው የድርጅቱ ሪፖርት አብዛኞቹ ጋዜጠኞች የተገደሉት በሜክሲኮ ነው ብሏል። በከፍተኛ ቁጥር ጋዜጠኞች የተገደሉባቸውን አምስት ሀገራት ሲዘረዝርም ሜክሲኮ 8፣ ኢራቅ 6፣ አፍጋኒስታን 5፣ እንዲሁም በፓኪስታንና ህንድ 4 ጋዜጠኞች ተገድለዋል ብሏል። ፕሬዚደንት ዶናልድ ትራምፕ ኮቪድ-19 ጉዳት ላደረሰባቸው አሜሪካውያን እንዲሰጥ የጠየቁትና የዩናይትድ ስቴትስ ምክር ቤት ያጸደቀውን ለግለሰቦች የሚሰጥ የ$2,000 የክፍያ ዕቅድ ዲሞክራቶች ማክሰኞ ወደ ሴኔት ይመሩታል። ዲሞክራቶቹ አናሳ በሆኑበትና የሴኔቱ አብላጫ ፓርቲ መሪ ሚች ማክኔል እቅዱን ለምርጫ ለማቅረብ ምንም ምልክት ባላሳዩበት ሁኔታ ተሰሚነት ያላቸው የዲሞክራቲክ ፓርቲ አባላት ወደ ድርጊት እንዲሄድ የሚያስገድዱ የተለያዩ አማራጮችን ይጠቀማሉ ተብሏል። ማንኛውም የሴኔቱ አባል ተቃውሞ ካቀረበ ሊቆም የሚችለውን እንቅስቃሴ የጀመሩት የአናሳው ዲሞክራቲክ ፓርቲ መሪ ቻክ ሹመር ለአስቸኳይ ጊዜ የሚሰጠው ድጋፍ $2,000 እንዲሆን በሀገሪቱ ያሉ ሁሉም ሰዎች ይደግፋሉ ብለዋል። ከረጅም ዓመታት በኋላ በኬንያ መታወቂያ ያገኙ የሾና ማህበረሰብ አባላት ደስታቸውን እየገለጹ ነው። ኬንያ ባለፈው ወር በሀገሯ ከ50 ዓመታት በላይ ለኖሩ የሾና ማህበረሰብ አባላት ህጋዊ ዜግነት የሰጠች ሲሆን ይህም መታወቂያ የተቀበሉ የማህበረሰቡ አባላት ከዚህ ቀደም ሲገጥማቸው የነበሩ ችግሮች ከዚህ በኋላ እንደተቀረፉ ተስፋ በማድረግ ደስታቸውን በመግለጽ ላይ ናቸው። ያለ ኬንያ የመታወቂያው ርቀት የባንክ ሂሳብ ከማንቀሳቀስ ጀምሮ ለረጅም ዓመታት በከፍተኛ ችግር ውስጥ እንደነበሩም ገልጸው የኬንያ መንግስት በመጨረሻ በሰጠው ውሳኔ ደስተኛ መሆናቸውን ተናግረዋል። የሾና ማህበረሰብ አባላት እንደ ኢሮፓያን አቆጣጠር በ1930 ዓ.ም ከዚምባብዌ ወንጌል ለመስበክ የመጡ ሲሆን ከዚያ ጊዜ ጀምሮ ምንም አይነት መታወቂያ በኬንያ አልነበራቸውም።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበየነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ ወደ አሰናዳነው ፕሮግራም እንለፍ። የኢትዮጵያ መገናኛ ብዙሃን ብሔርተኝነት የሚል ጥናት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ዲፓርትመንት መምህር በሆኑት በዶክተር ሙላቱ አለማየሁና በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ የጋዜጠኝነት መምህር ቴሬስ ጀርዳል ባለፈው ሳምንት ይፋ ተደርጓል። ጥናቱ ከጥር 2011 እስከ ታህሳስ 2012 ዓመተ ምህረት በነበረው ወቅት የተሰሩ ዜናዎች ላይ ያተኮረ ሲሆን በተጨማሪም ከ25 በላይ ዋና የመገናኛ ብዙሃን ተቋማትን እንዲሁም የብዙ ጋዜጠኞችን ቃለ መጠይቅ ያካተተ መሆኑ ተገልጿል። በጥናቱ መሰረትም የኢትዮጵያ መገናኛ ብዙሃን ግጭቶችን ከማብረድ ይልቅ እንደ ተቋሙ ፍላጎት ለአንድ ብሔር የወገነና ግጭትን የሚያባብሱ ዘገባዎች ላይ ማተኮራቸው ተገልጿል። ኤደን ገረመው ከጥናቱ አድራጊዎች መካከል አንዱ የሆኑትን ዶክተር ሙላቱ አለማየሁን አነጋግራ ተከታዩን አሰናድታለች።
መገናኛ ብዙሃን በአለም ላይ አገልግሎት መስጠት ከጀመሩበት ጊዜ አንስቶ የዓለም ህዝብ ድምጽ እንዲሆኑ ከባድ አደራ ተጥሎባቸዋል። ጋዜጠኞችም ሆኑ የመገናኛ ብዙሃን ተቋማትም ከሃይማኖት፣ ከብሔር እንዲሁም ከፖለቲካ ፓርቲ ወገንተኝነት በጸዳ መልኩ እውነታውና ሚዛናዊነቱን ጠብቀው ለህብረተሰቡ እንዲያደርሱ እለት ከባድ የሆነ የስነ ምግባር ኃላፊነት ይጠበቅባቸዋል። ይሁንና እነዚህ መርሆች በተለያዩ ጊዜያት ይጣሳሉ። ወደ ሀገራችን ወደ ኢትዮጵያም ስንመጣ አያሌ ጊዜ መርሆቹ እንደተጣሱ የሚነገር ሲሆን ከቅርብ ጊዜ ወዲህም መገናኛ ብዙሃን የብሔር ወገንተኝነት የሚታይባቸው እየሆኑ እንደሄዱም ይነገራል። በቴሬ ሸዳልና በዶክተር ሙላቱ አለማየሁ የተሰራው የኢትዮጵያ መገናኛ ብዙሃን ብሔርተኝነት የተሰኘው ጥናትም በዋናነት በዚህ ዙሪያ ያተኩራል።
ዋና ዓላማው በአሁኑ ወቅት በኢትዮጵያ ሚዲያዎችና ብሔርተኝነት ምን ይመስላል የሚለውን መስተጋብር ለማየት ነው። ማን ነው ኢንፍሉዌንስ እያደረገ ያለው? ምኑ ነው ጎልቶ የመጣው? ምንድን ነው መሆን አለበት የሚለውን የሚመለከታቸው አካላት የራሳቸውን እርምጃ እንዲወስዱ ቆም ብለው እንዲያስቡበት፣ ለምሳሌ መገናኛ ብዙሃን እንደዚህ ነው እንደ ዘገባ ብለው ከውጭ እንደው በገለልተኛ ወገን ሲጠና ሚዲያችን ይህን ይመስላል የሚለውን ነገር እንዲያውቁና መለስ ብለው እራሳቸውን እንዲቃኙ ማስቻል ነው አንደኛው። ሁለተኛው ሌሎች አካላት ለምሳሌ መንግስታት፣ እዚህ ዶነርስ፣ ሌላም እነዚህ ዋና ደጋፊዎች ናቸው የምንላቸው ኢትዮጵያ ሚዲያ አሁን ያለበት ሁኔታ ተረድተው ምን አይነት ድጋፍ ነው የሚያስፈልገው፣ ምን ምንድን መደረግ ያለበት የሚለውን ነገር እንዲያውቁ ለማስቻል ነው። ሶስተኛው የኢትዮጵያ ሚዲያ ከብሔርተኝነት አንጻር ተጠንቶ አይታወቅም። እንደምታውቂው ብሔርተኝነት በእኛ ሀገር በፖለቲካ ውስጥ ገብቷል። ከፖለቲካውም አልፎ እንደው ትራንስፖርት ውስጥ ገብቷል። መኪኖቻችን ኮድ የሚሰጣቸው እንደዚህ ባንኮች አሁን በዘር ነው። ይሁንና ሚዲያዎች ግን ምን ይመስላሉ የሚለው እስካሁን አልተጠናምና የተጠና ጥናት ነው።
ዶክተር ሙላቱ ጥናቱ የቃለ መጠይቅና የመጠናዊ ጥናት ዘዴዎችን አጣምሮ የያዘና ሳይንሳዊ ይዘቱን ሳይለቅ የተሰራ መሆኑን ገልጸው እጅግ ብዙ የመገናኛ ብዙሃን ተቋማትና ጋዜጠኞች የተሳተፉበትና በዋናነት ዜናዎች ብቻ የተገመገሙበት እንደሆነም ያስረዳሉ።
ቀረ የሚባል ነገር እንዳይኖር ሁሉንም ወገኖች ያካተተ ወይም ከሁሉም ወገኖች የተሰበሰበ ሀሳብ የተካተተበት ነው ማለት ነው። ይህንን ቃለ መጠየቅ ሲያደርግ ያደረገው ሰሪ ይሸዳለው። ከዛ ሁለተኛው ሜቶዶሎጂ ደግሞ ወደ 10 የሚሆኑ የሀገራችን ሚዲያዎችን ይዘታቸው ምን ይመስላል የሚለውን ማየት ነው የሞከር ነው። ይሄ በ2019 እንደ ፈረንጆች አቆጣጠር ማለት ነው የተከሰቱ ዋና ዋና የምንላቸው ጉዳዮችን መሰረት አድርገን ነው ያጠና ነው ማለት ነው። 10 ሚዲያዎች ከፌዴራል አለ፣ ከክልል አለ፣ ከግል አለ፣ ሁሉንም ስብጥር የያዘ ነው ማለት ነው። ጋዜጦች ሶስት ጋዜጦች አሉ። አንደኛው የመንግስት እና በፌዴራል ደረጃ የሚሰራቸው፣ ሁለቶቹ ግን የግል ናቸው ማለት ነው። እነዚህ 10 አይነት ኬዞችን ደግሞ መረጥ፣ ለምሳሌ የሰኔ 15 የአማራ ክልል ግድያ ምን ይመስል ነበር፣ በሚዲያ ውስጥ ደግሞ የተዘገበው ጃዋር በኦክቶበር 12 አካባቢ በፌስቡክ ፖስት ካደረገ በኋላ ሚዲያዎች እንዴት ነው የዘገቡት? የ11 በሚል ደግሞ የሲዳማው ኬት እንዴት ነው የተዘገበው? የቅማንት ኬት እንዴት ነው የተዘገበው? የወልቃይት ኬት እንዴት ነው የተዘገበው? የሚሉ የተለያዩ ወደ ኬዞች መጡ። እነዚህ ኬዞች የኢትዮጵያን የፖለቲካ ኤንቫይሮንመንት ለምሳሌ ዋናው አናሊስታችን እዚህ ጋር ኮንቴንቱ ላይ የፍሬሚንግ አናሊስት ነው የተዘገብነው። ሚዲያዎች እንዴት አይነት እይታ ነበራቸው የሚለውን ነው ለማየት የሞክረውና
ዶክተር ሙላቱ ከጥናቱ ማጠቃለያ በመነሳት የኢትዮጵያ መገናኛ ብዙሃን ከጋዜጠኝነት ስነ ምግባር ይልቅ ወደ ብሔሮች የወገኑ መሆናቸውንም መደምደሚያ ላይ መደረሱን ያስረዳሉ።
ጋዜጠኛው ሲዘግብ ጋዜጠኛው በምን መልኩ አየው ብለን ስንል አብዛኛው ድምጸቱ የጋዜጠኞች ስሜት ጎልቶ የሚታይበት ነበር። በሚገርም ሁኔታ ምንም አይነት መረጃ ሳይጠቀም አለው ዝም ብሎ ትርክት አላል የምንሰማው ፌስቡክ ላይ እንደና በማህበራዊ ገጻት የምንሰማው ልክ እዛ ጋር ፎከስ አድርጎ ረጃጅም ትርክቶችን ከፊተኛው ጋለ ቦታ ያገኛልሽ ማለት የያዙ ናቸው። ይሄ ምንም ያሳየናል የብሄር ኢሹ ወይም ብሄርን መሰረት ያደረጉ ጉዳዮች ሲከሰቱ ሚዲያዎች ሆን ብለው በቃ በጣም አዌር ሆነው እንደሚጠብቁና ለዛ ትኩረት ሰጥተው በቻሉት አቅም ለነሱ በሚያደላ መልኩ የሚጠቅሙበት እይታ ይሆናል ማለት ነው። ከኢንተርቪው ያገኘ ነው መገናኛ ብዙሀኑ ወደሙን ሳይወዱ ወደ ብሄር ያተኮረ ዘገባ እንደሚያቀርብ ኢንተርቪው ላይ ያደርጉ እኔ አሁን ትኩረት ሰጠው የምችለው ለእኔ ብሄር ነው እንጂ ወይም እኔን ያጎላኛል ብዬ ለማስበው የፖለቲካ ሳቢ ለሚያንቀሳቀስ ፓርቲ ወይም ብሄር ነው እንጂ ለሌላው ጉዳይ የለኝም የሚል ግልጽ የሆነ ናሬቲቭ ነው ያገኘ ነው ከቃለ መጠየቁ ማለት ነው። ከቃለ መጠየቁ ጋዜጠኞች የሙያውን ስነ ምግባር ወደ ሁለተኛ ደረጃ ነው ያመጡት። መጀመሪያ ቅድሚያ የሰጡት ምንድን ነው የብሄርን እሳቤ የማጉላት በግልጽ ያደሉበት እና የተናገሩበት ነው ማለት ነው። ኛ ከኢንተርቪው ተደረገ ነው። ሁለተኛ የብሄር እሳቤ በነገራችን ላይ አንዳንድ ሰዎች ምን ብለው ይሰጣል የዚህም ጥፋት የብሄር ሚዲያ አይኑር የሚል አይነት እሳቤ አርጋይቷል። በቀጥታ የብሄር ሚዲያ አይኑር የሚል እሳቤ የለውም። እንደዚህ አይነት በቀጥታን ይሁን በተዘዋዋሪ መንገድ ብሄሮች እንደዚህ ካልቸራቸውን የፖለቲካ ፍልስፍናቸውን በማህበረሰብ ውስጥ ያላቸው መልካም እሳቤዎችን የሚያጎሉባቸው ሚዲያዎች ቢኖር በጣም በእጅጉ ይደገፋል። ግን ከዛ ስላለፈ ነው አሁን እኛ የኢትዮጵያ ሚዲያ ሞር ዘር ተኮር እየሆነ ነው ብለን ወደ ኮንክሉዥን የመጣ ነው። እና ለምሳሌ ክልሎች ሚዲያ መኖራቸው ጥሩ ነው። በጣም 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 ሲሄዱ ብሄር ተኮር የሆኑ ሚዲያዎች መኖራቸው በእጅጉ ባይወደዱ ቤታችን ኢትዮጵያ ሚዲያዎች
መገናኛ ብዙሃኑም ሆኑ ጋዜጠኞቹ ወገንተኝነታቸውን የሚያሳዩባቸው የተለያዩ ስልቶች እንዳሉም ከጥናቱ በመነሳት ያስረዳሉ።
ቴክስቹዋል አናል ከዚህ ከኮንቴንቶቹ ከተመረጡት 10 ሚዲያዎች ያገኘናቸው ሁለት ዋና ዋና አንጓዎች አሉ ወይም ፍሬም ብለን የምንላቸው ማለት ነው። የመጀመሪያው ያ በእንግሊዝኛ ስለተጠራ አንሃይሌሽን ወይም አንሃይሌሽን ፍሬም ብለን የምንለው ነው ማለት ነው። ይሄኛው ለበጥሬ ትርጉሙ አንድን ብሄር ከሌላኛው ብሄር የመለየት የማናጠል የማሳነስ የማብጠልጠል እሳቤን ይዞ የሚሰራ ሚዲያ ማለት ነው። እንዲገለሉ ያደርጋል ማለት በቃ የአዘጋጅቦቹ እንዲታወቁ ሳይሆን እንዲኮነኑ የማድረግ አይነት እሳቤ ነው የሚያደርገው ማለት ነው። በዚህ ውስጥ የተለያዩ ቴክኒኮችን ተጠቅሟል። በነገራችን ላይ ሚዲያዎቹ ይህን እንዳደረጉ አያውቁም ስልሽ ይሄኛው ሪሰርቸሮቹ የሚሰጡት ፍልስፍና ነው ማለት እንችላለን። አንደኛው ለምሳሌ አንደኛው ቴክኒክ መገናኛ ብዙሃኑ ዝምታን መምረጥ ነው። ሳይለንስ ወይም ኦሚሽን ብለን የምንለው ማለት ነው። ይህኛው ዝምታ የራሱ ብሄር እስካልተጎዳ ድረስ እስካልተጠቃ ድረስ በፍጹም አይዘግቡም። በፍጹም ለምሳሌ የ21 ተማሪዎች በደንብ ደንቦ ታይቶ ነበር። ዜናው ከመታገጥ አልፎ ሂውማን ቫሊዩስ አለውና ሂውማኒታሪያን አስፔክት እንኳን ሊዘገብ የሚገባው ነው። ከጥቂት ሚዲያዎች ውጭ አብዛኞቹ ሳይለንስ ነው የነበር ጉዳዩ መንካትም አልፈለጉ። ምክንያቱም ያ ጉዳይ የአንድ ብሄር ጉዳይ ነው ብለው ስላሰቡ ዝምታን የመምረጥ ነው የነበረው ማለት ነው። ሌላኛው ያገኘነው ቴክኒክ የማደብዘዝ በቃ ነገሩ እንዳይታወቅ የማሸፋፈን ነገር ተከትሏል ማለት ነው። አድበሱ ሰው የማለፍ ምናልባት እዚህ ጋር እንደው ለአድማጭም በግልጽ ለማድረግ አንድ ነገር በግልጽ እስካልተዘገበ ድረስ ከጥቅም ይልቅ ጉዳቱ ነው የሚያመልጥ ነው። አለበለዚያ ደግሞ ለፖለቲካል አድቫንቴጅ ሲሉ ወይም በራሳቸውን ብሄር ለመጥቀም ሲሉ አደርዝዘው ካልፋሉ ያን ጉዳይ ማለት። ስለዚህ በሌላኛው ወገን ይሄ ጉዳይ ባለመዘገቡ ምክንያት በሌላኛው ወገን ቂም፣ ጥላቻ ዲቨሎፕ አድርገው ይጠራሉ ማለት ነው። ይሄኛው አንድ ሌላኛው ቴክኒክ ነው ማለት ነው። ሌላኛው ዋናውን ጉዳይ ከመዘገብ ይልቅ አሽፈልፍ ነው የሆነ የማንጋደድ ትላንት የማድረግ አይነት ነገር ይታይባቸዋል ማለት ነው። አንድ ትልቅ ችግር እየታየ እንደ አንድ ጥሩ ምሳሌ ለመቅረብ ጥሩ ምሳሌ ኦክቶበር ላይ ጀዋር ያን ጥቃት ከጣፈ በኋላ በርካታ ጥፋቶች ደርሷል። መንግስት እንዳመኑት 87 ሰዎች መሞታቸውን አረጋግጧል። ያን ተከትሎ አንዳንድ ሚዲያዎች ይሄ ጀዋር ችግር አይደለም የመንግስት ደካማነት ነው ብሎ ወደ ሌላ ጉዳይ ወደ ፖለቲካል ኢምፕሊኬሽን እንዲኖረው እና ሌላኛው ግን በማጥራት መሞከር ዋናውን ችግር ያለመዘገብ አይነት እሳቢዎችን አሳይ ይሆናል ማለት ነው። እና እስናንቲን ጊዜ ያልኩሽ ማለት ነው። ሌላኛው ቴክኒክ በጣም በሚገርም ሁኔታ ማማለል ማለት እንችላለን። ማማለል የኔ ክልል አቃፊ ነው፣ የኔ ክልል ሰላም ነው፣ የኔ ክልል ልማት ብቻ ነው ያለው የሚለው ነገር ለማጉላት የተለያዩ መገናኛ ብዙሀን የሚዘግቧቸው ዘገባዎች ናቸው። ለምሳሌ እንደ ማሳያ ከአማራ ክልል፣ ከኦሮሚያ፣ ከአዲስ አበባ መቀሌ ሄደው የሚማሩ ተማሪዎች ኢንተርቪው ይደረግላቸው ና እንዴ እንደ መቀሌ አይነት ዩኒቨርሲቲማ የለም፣ ሰላም የሰፈነበት ሀገርማ የለም ብሎ ለማሳየት የሚሞከር በዛ አካባቢ ተማሪዎች በልማት ስራ ሲሰማሩ በተለያዩ ጉብኝቶችን ሲያደርጉ የሚያሳዩ ዘገባዎች አጉልተው የማውጣት ምን ለማሳየት እኛ ሰላም ነን፣ የእኛ ክልል ከሁሉም በላይ የተረጋጋ ኑሮ እየመራ ነው የሚለውን ለማሳየት ማለት ነው።
የዚህ ጥናት አጋር የሆኑት ዶክተር ሙላቱ አለማየሁ ሲያጠቃልሉም የሀሳብ ነጻነት ማለት የጥላቻ ንግግርን ማስፋፋትም ሆነ ማራገብ አለመሆኑን በመግለጽ መገናኛ ብዙሀን አቋም መያዝ እንደሌለባቸው ከሙያ ስነ ምግባር አንጻር አንስተው አስታውሰዋል። ጥናቱ በቀጣይ መንግስትና የመገናኛ ብዙሀን እራሳቸውን እንዲመረምሩበት የተሰራ መሆኑንም ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
ኤደንንና እንግዳዋን ዶክተር ሙላቱ አለማየሁን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ምሽታችሁን ከኛ ጋር ስለምታሳልፉ እናመሰግናለን። ዝግጅታችን ይቀጥላል። የቤንሻንጉል ጉምዝ ክልል ምክር ቤት በማቆያ ውስጥ ያሉ የአራት አባላቱን ያለመከሰስ መብት አንስቷል። በመተከል ዞን ውስጥም በሲቪሎች ላይ የተፈጸመ ባለ ጥቃት ዛሬ ማለዳ ላይም ድባጤ ወረዳ ዚጊ ቀበሌ ውስጥ ሁለት ሰዎች ተገለዋል፣ አንድም ሰው ቆስሏል። ይህ በእንዲህ እንዳለ በጠቅላይ ሚኒስትሩ የተቋቋመው ግብረ ኃይል የመተከል ዞንን ጸጥታ የማስከበር እንቅስቃሴ መጀመሩን የቤንሻንጉል ጉምዝ ክልላዊ መንግስት አስታውቋል። አስቴር ምስጋናው ዝርዝር አላት።
የቤንሻንጉል ጉምዝ ክልል ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ ያለመከሰስ መብታቸውን ያነሳባቸው አቶ ሀድጎ አምሳያ፣ አቶ ሽፈራው ጨሌቦ፣ አቶ ግርማ መኒ፣ አቶ አረጋ ባልቤድ የሚባሉ እንደራሴዎች ሲሆኑ አራቱም በቁጥጥር ስር እንደሚገኙ ታውቋል። የአራቱ የክልል ምክር ቤት አባላት ያለመከሰስ መብት እንዲነሳ የጠየቀው ጠቅላይ አቃቢ ሕግ ሲሆን ምክር ቤቱ ጥያቄውን በሙሉ ድምጽ ማጽደቁን አፈ ጉባኤው አቶ ታደለ ተረፈ ዛሬ ለአሜሪካ ድምጽ አረጋግጠዋል።
በዚህ በመተከሉ ግጭት ላይ በቀጥታም ሆነ በተዘዋዋሪ እጃቸው አለበት ተብሎ የተጠረጠሩ አራት የምክር ቤት አባላት ያለመከሰስ መብት ነው እንዲነሳ የተደረገው በዛሬው ጉባኤ። በማቆያ በቁጥጥር ስር ሳይሆን በማቆያ የነበሩ ናቸው። ያው በችግሩ ውስጥ እጃቸው አለበት ተብሎ በጠቃ መዋቅሩ የተለዩና ለነሱ ጥበቃ ተብሎ ማንትን ላይ የቆዩ ናቸው፣ ማቆያ ላይ የቆዩ ናቸው። አንደኛው ግን ያው እንትን ላይ ነበረ ነው፣ ስራ ላይ ነበረ። አሁን ዛሬ ያልመከሰስ መብታቸው የተነሱት የምክር ቤት አባላት የሆኑት ናቸው። ከነሱ ጋር የምክር ቤት አባል ያልሆኑ አማካሪ የነበሩ የፌዴራልም የክልልም የዞንም የወረዳም ሌሎች አሉ። አሁን በቁጥጥር ስር የዋሉት በዛሬው ዕለት ደግሞ የመተከል ዞን ዋና አስተዳዳሪ እንደዚሁ በቁጥጥር ስር የዋሉበት ሁኔታ አለ።
እርምጃው እንደሚቀጥልም አፈ ጉባኤው ገልጸዋል።
እንትኑ ይቀጥላል። ማጥራት ውስጥ በተጠናከረ ሁኔታ ቀጥሎ ነው ያለው እና እነዚህ ብቻ አይደሉም።
አፈ ጉባኤ ታደለ አክለውም ጥቃቱን ለማስቆም ፈታኝ የሆነውን ነገር ሲናገሩ
አሁን በጣም ትልቅ ችግር የሆነው አሁን ሰላማዊ ሰው የትኛው ነው፣ ሰላማዊ ያልሆነ የትኛው ነው የሚለው ነገር በውል አልተለየም። በተለይ በጉሙዝ ማህበረሰብ ውስጥ ምክንያቱም የጸጥታ መዋቅር ዝም ብሎ በጅምላ ዜጎችን ጨፈጨፉም አይመጣም። የጸጥታ አካል ወደ ሰፈሮች ወደ መንደሮች ሲገባ ሁሉም ሴት ወንዱ ሳይቀር ህፃን ሳይቀር የጫካ ውስጥ የሚገባበት ሁኔታ ነው ያለው እና ይሄ በመሆኑ ትንሽ ስራውን ከባድ አድርጎታል። ሁለተኛ ጫካ ነው በአሁኑ ሰዓት ያው አካባቢው ስለሆነ በጣም ጫካማ ስለሆነ ወይም ተራራማ ስለሆነ የኦፕሬሽኑ ስራ በጣም ፈታኝ አድርጎታል።
ይህ በእንዲህ እንዳለ ዛሬ ማለዳ ድባጤ ወረዳ ዚጊ ቀበሌ ውስጥ የጉምዝ ታጣቂዎች ሁለት ሲቪሎችን መግደላቸውን እና አንድ ሰው ማቁሰላቸውን ወንድማቸውን በመቅበር ላይ የነበሩ ሰው ተናግረዋል።
ከጠዋቱ አንድ ሰዓት ጉምዝ ሊቀብሰው ሁለት ሁለት ወገሎ ሶስተኛ ሰው ቆስሎ አመለጠ። አሁን እዛው ዝግ መቃብረን እየቀበረ ነው። ዛሬ የሞቱትን ሰዎች አሁን የተገደሉትን ሰዎች ጠዋት አንተ አለ።
እኔ ነው የሞተው
ወንድሜ ነው።
ምን ባለትዳር ነበር?
ባለትዳር።
ስንት ልጆች አባት ነበር?
ሁለት ልጅ ነበር።
የአምስት ልጆች አባት? አሁን የት ሆናችሁ ነው? የት ሆነ ነው እያናገርከኝ ያለው?
አሁን ከምን ቦታ ሆነን ነው? አሁን መልክሶ መውጣት ራሱ ታፍነናል። አሁንም ራሱ ታፍነናል።
ቀብር ቦታ ላይ
ወደ መቀብር ቦታ ላይ እዚህ ቦታ በከተማ ቦታ ተጠቀበለ እንዲ ዋሱ እየተባለ ነው።
እግዚአብሔር ያጽና ሀይዞ።
የዛሬውን ጥቃት የክልሉ አፈ ጉባኤ አቶ ታደለ ተረፈ አረጋግጠዋል።
እኔም እንደዚሁ መረጃ አለኝ። በደድባት ወረዳ ዝግን ትባል ቀበሌ ላይ ወደ ማሳቸው የሚሄዱ ሁለት ሶስት ግለሰቦች ውስጥ ሁለቱ ተገለው አንዱ እንደቆሰለ መረጃ ደርሶኛል።
በተመሳሳይ ዜና በጠቅላይ ሚኒስትር አብይ አህመድ የተቋቋመውና የመንግስት ከፍተኛ ባለስልጣናትና ወታደራዊ አዛዦች የተካተቱበት ግብረ ኃይል መተከል ዞን ውስጥ ህግን የማስከበር ስራውን ሙሉ በሙሉ መጀመሩን የቤንሻንጉል ጉሙዝ ክልላዊ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለስ በየነ ገልጸዋል።
ቀደም ሲልም የተጀመረውን የህግ ማስከበር ስራ ከወትሮ በተለየ ትኩረት ተሰጥቶ ተጠናክሮ የሚቀጥል መሆኑን አክሲዎችን ለህግ የማቅረብና እነዚህ የሰፈቱ ኃይሎች ላይ የሚወሰደው እርምጃም ተጠናክሮ የሚቀጥል መሆኑ ነው የተቀመጠው።
ጎን ለጎንም የተፈናቀሉትን መልሶ የማቋቋም እንቅስቃሴ እየተከናወነ መሆኑን አቶ መለስ ገልጸዋል።
ሰብአዊ እርዳታን ተደራሽ የማድረግ ስራዎች ተጀምረዋል። ምናልባትም ከጀባ ከመንገድ የጸጥታ ችግሩ ጋር በተገናኘ አንዳንድ እንቅፋቶች ካልሆኑ በስተቀር ከዚህ በፊትም የሚደረጉ ሰብአዊ ድጋፎች አሉ። ያንን የበለጠ ኮሚቴ በማዋቀር በተለይ ይህንን ሊያጠናክር በሚችል መልኩ የተለያዩ የፈንድ ማፈላለግ እና መልሶ እነዚህን ለማቋቋም የሚያስችል የተለያዩ ስራዎች የሚሰሩበት ራሱን የቻለ ክልላዊ ኮሚቴ ይደራጅና ወደ ስራ የሚገባበት ሁኔታ አለ። ዘላቂ መፍትሄ ተብሎ የተቀመጠው ተፈናቃዮች ጋር በተገናኘ አንደኛ ወደ ነበር ቀያቸው ህዝቡን በማዋየት የኦፕሬሽን ስራዎቹ አካባቢውን ሰላም የማድረግ ስራ ተጠናክሮ ሲቀጥል፣ የተከተለ ደግሞ ህዝቡን በማዋየት እንደ ከዚህ በፊቱ እርቀ ሰላም በማውረድ እርቀ ሰላም በመሰረታዊነት የሚወርዱበት እና በዛ መሰረት ህዝቡን እንደ ከዚህ በፊቱ አብሮነቱን የሚያጠናክርበት ወደ ነባር ቀይ ተመልሶ ግጭት የተቃጠለባቸውም ካሉ እነሱ መልሶ የሚገነቡበት እርስ በርስ የሚታረቁበት እና ይቅር የሚባባሉበት ሁኔታዎች ይፈጠራሉ።
በቤንሻንጉል ጉሙዝ ክልል መተከል ዞን ውስጥ ከ100,000 በላይ ተፈናቃዮች እንደሚገኙም ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎችን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ቀጣዩ ፕሮግራማችን ወደ ዲሞክራቲክ ኮንጎ ይወስደናል። በዲሞክራቲክ ኮንጎ የሚኖሩ ድሃ ሴቶች በሚወልዱበት ጊዜ አጣብቂኝ ውስጥ የሚከት ምርጫን ይጋፈጣሉ። የማዋለድ አገልግሎቱን ለሰጣቸው ጤና ተቋም መክፈል፣ ካልሆነም ከናራስ ልጆቻቸው በጤና ተቋም ውስጥ በስር መቆየት ብቸኛ ጣቸው ይሆናል። አንደኛዋ እናት ለአንድ ወር ያክል በዚህ ሁኔታ አሳልፈዋል። ዘገባው የአንስቴዥያ ቱዲሽ ነው። ሀብታሙ ስዩም እንደሚከተለው አቀናብሮታል።
ማማ ማዚባ የኪንሻሳ ድሆችን የሚያገለግል የህዝብ ጤና ተቋም ነው። በተቋም ውስጥ በሚገኘው ማዋለጃ ማዕከል ውስጥ በየወሩ ወደ 80 የሚጠጉ ህጻናት ይወለዳሉ። እናቶች ለአገልግሎቱ መክፈል ካልቻሉ ግን ከነአራስ ልጆቻቸው ከተቋሙ እንዲወጡ አይፈቀድላቸውም። የ21 ዓመቷ ቤሎኒ በኮሮና ቫይረስ እግድ ወቅት ነበረ የመጀመሪያ ልጇን ኤሪካን የወለደችው።
የሚወለደው ልጅ ወንድ ልጅ እንደሚሆን ነገሩንና የሚጠበቅብንን $35 ከፈልን። ከዚያ በኋላ በቀዶ ሕክምና የማዋለድ ተግባር እንደሚያስፈልግ በመናገራቸው ሌሎች ወጪዎች ተጨምረዋል።
የቤሎኒ ባለቤት የኬብል ቴሌቪዥኖችን የመገጣጠም አገልግሎት የሚሰጥ ባለሙያ ነው። የኮሮና ቫይረስ እግድ ግን ካለ ስራ እንዲቀር አድርጎታል። ቤተሰቡ ለሆስፒታሉ አገልግሎት የተጠየቀውን $250 ለመክፈል አዳጋች ሆኖበታል። ክፍያው ካልተፈጸመ ደግሞ ቤሎኒም ሆነ ህፃኑ ኤሪካ ወደ ቤታቸው መሄድ አይችሉም። ሚሽሊን ኤሊኮም በተመሳሳይ ከሆስፒታሉ እንዳትወጣ ተገድባለች።
ሚሽሊን ኤሊኮ ሆስፒታል
ለመውለድ ወደዚህ ስፍራ ስመጣ ምንም ነገር አልነበረኝም። በስተመጨረሻ አገልግሎቱን ሊሰጡኝ ከመስማማታቸው በፊት ብዙ መወያየትና መለመን ነበረብኝ።
ሚሽሊን ሶስተኛ ልጇን ማርቪንን ከተገላገለች በኋላ $50 መክፈል አልቻለችም። እሷና ሌሎች እናቶችን ከተቋሙ እንዳይወጡ የመደረጋቸው ምክንያት እንደተረዳች ትናገራለች።
They check up on us. That is the way of the world. Money fixes everything.
ምርመራውን አድርገውልናል። ገንዘብ ሁሉን ነገር ያስተካክላል። ዓለም ሁሉ የሚሰራው በዚህ መንገድ ነው።
ዶክተር ኤሪክ ማሲና የጤና ማዕከሉ ኃላፊ ናቸው።
Go back home? How, my dear?
ወደ ቤት መሄድ እንዴት ሆኖ የኔ ውድ? እነዚህ ስራዎችን ሲያከናውኑ የሚውሉ ሰዎች አሉ። ለጥቅም የዋሉ መድኃኒቶችም አሉ። ብዙ ነገሮችን ተጠቅመናል። እንዲሁ ከማዕከሉ እንዲወጡ ካደረግንማ ለነዚህ ሁሉ ወጪዎች ማን ይከፍላል?
C'est une situation qu'on a toujours déploré.
ይሄ አሳፋሪ የሰብአዊ መብት ጥሰት ነው። አንድ ሰው በተለይ ደግሞ ሴትን በክፍያ ምክንያት ማሰር የህግ ጥሰት ነው። የጤና ሚኒስቴር ጥቂት ተቋማትን ከጎበኘ በኋላ የተወሰኑ በእስር ላይ ያሉ እናቶች እንዲለቀቁ ማረጋገጫ ሰጥቷል። ይሄ የሆነው ግን ሚኒስቴሩ በስፍራው በተገኙበት ወቅት ብቻ ነው። ይሄ ብቸኛው ግብ መሆን የለበትም። እንደነዚህ አይነት ጉዳዮችን ለመፍታት ይሄ የተሻለ አማራጭም አይደለም። ሚኒስቴሩ እነዚህ እርምጃዎች በኪንሻሳም ሆነ በሌሎች ግዛቶች በሁሉም የጤና ተቋማት እንደሚተገበሩ ተናግሯል። ተባለው ግን ሆኖ አልታየም።
ጠበቃ ኤሉዲ ሲሚር ሙዝጊሬዋ የታካሚዎች መብት ጠበቃ ናቸው። እሳቸው የኮንጎ ባለስልጣናት አዳዲሶቹን እናቶች ለመርዳት ተጨማሪ ስራዎችን መስራት እንዳለባቸው ይናገራሉ።
The Minister of Health visited a few facilities and made sure that some detained women were discharged.
የጤና ሚኒስቴር ጥቂት ተቋማትን ከጎበኘ በኋላ የተወሰኑ በእስር ላይ ያሉ እናቶች እንዲለቀቁ ማረጋገጫ ሰጥቷል። ይሄ የሆነው ግን ሚኒስቴሩ በስፍራው በተገኙበት ወቅት ብቻ ነው። ይሄ ብቸኛው ግብ መሆን የለበትም። እንደዚህ ያለውን ጉዳይ ለመፍታት የተሻለው አማራጭም ይሄ አይደለም። ሚኒስቴሩ እነዚህ እርምጃዎች በኪንሻሳም ሆነ በሌሎች ግዛቶች በሁሉም የጤና ተቋማት እንደሚተገበሩ ተናግረዋል። የተባለው ግን ሆኖ አልታየም።
ዶክተር ማሲና ባለው የኢኮኖሚ ሁኔታ እንደሚያዝኑ ይናገራሉ። ሆኖም የማዋለድ አገልግሎት ለማግኘት አቅማቸው የማይፈቅድ ሴቶች ጉዳይ ግን ከቤተሰብ መጣኔ ጋር የሚገናኝ ነው ባይ ናቸው።
There is no way one can stop these ladies from giving birth.
ማንም ሰው እነዚህን ሴቶች ከመውለድ ሊያቆማቸው አይችልም። በቀላሉ የሚቻል ጉዳይ አይደለም። ሆኖም ምክር ያስፈልጋቸዋል። የወሊድ መቆጣጠሪያ እንዲጠቀሙ የመከርናቸው ያብረታታናቸው ነው። በጣም ደሃ ለሆኑት የወሊድ መቆጣጠሪያዎችን እናቀርባለን። ግዴታችን ሆኖ አይደለም። ይሄ የራሳቸው የህይወት ጉዳይ ነው። ለአምስት አመታት ያህል የእረፍት ጊዜ እንዲኖራቸው ለማገዝና በሚመለሱበት እነዚህ ችግሮች ዳግም ሳይገጥሟቸው እንዲገላገሉ ለመርዳት ጥረት እያደረግን ነው።
ጠበቃ ኤሎዴ ሙዝጊር እንደሚሉት የኮንጎ የጤና ሚኒስቴር ችግሩን ተረድቷል። እሳቸው ከተባበሩት መንግስታት ድርጅት ጋር የታካሚዎችን መብት ለማጎልበት ስራቸውን ይቀጥላሉ። ጉዳዩ የተወሰኑ ህጎችን በመለወጥ ብቻ ሊቆም አይገባም። ከኮንጎ የጤና ስርዓት ግንባታ ጋር የተያያዘ ነው ባይ ናቸው። አዳዲስ እናቶች በሆስፒታሎች ውስጥ ታግተው የመገኘታቸው ነገር ጤናማ ያልሆነ ስርዓት ምልክት ነውና።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ ቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁ ስመኝሽ ቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት ለፋጣ